ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። አድማጮቻችን፣ ሁለተኛውን ክፍል የአንድ ሰዓት ፕሮግራማችንን ዜናውን በድጋሚ በማሰማት እንጀምራለን። በስዊድናዊው ሐኪም በዶክተር ሃራልድ ናይስትሮም ተደርሶ በዶክተር ገበየው ተፈሪና በደሳለኝ ዓለሙ የተተረጎመውን የተደበቀው ማስታወሻ ታሪካዊ መጽሐፍ ትረካ ክፍል 13 አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
ወጣቶችን ከሥራ አጥነት ለማላቀቅ ከፍተኛ ምርታ ተገኝቷል በማለት የውያና ገዛስ ላለፉት ጥቂት ወራት ሲመጸዳደቅ ከበሮ ሲደልቅ የቆየመውን የሚታወቅ ሲሆን ባለፉት 8 ወራት የታቀደው ተግባራዊ እንዳልሆነ አገዛዙ አምኗል። የወጣቶች ጉዳይ ሚኒስቴር ለምክር ቤት ተብየው ባቀረበው ዘገባ 3.3 ሚሊዮን ወጣቶችን ሥራ ለማስያዝ ታቅዶ የነበረ መሆኑና ሥራ ሊይዙ የቻሉት ቁጥር 900 ሺህ እንደሆነ ተገልጿል። ሥራ ይዘዋል የተባሉት ወጣቶች ቁጥር በጣም የተጋነነ መሆኑን የሚገልጹ ክፍሎች የሥራ ዕድል የተባለውም እዚህ ግባ የማይባል መሆኑን ዘርዝረው በዩኒቨርሲቲ ዲግሪ ለተመረቁ የኮብልስቶን ማንጠፍ ሥራ መስጠት የሚያኮራ ሳይሆን የሚያሳዝን ክስተት ነው ይላሉ። መጀመሪያውኑ በቅድ ያልተሰራው የአዲስ አበባው የቀላል ባቡር አገልግሎት ከፍተኛ እክልና ችግር እየገጠመ መሆኑን እየተነገረ ነው። ዛሬ ሌሊት ከቃሊቲ ወደ ዳግማዊ ምኒልክ አደባባይ በሚሄደው የባቡር መስመር ላይ አንድ ሲኖትራክ መኪና መንገድ ሲያቋርጥ አደጋ በማድረሱ ከግማሽ ሚሊዮን በላይ የሚገመት ንብረት የወደመ ከመሆኑም በላይ እስከርፋዱ ድረስ የባቡር አገልግሎት በመቋረጡ በተጓጓዦች ላይ ችግር የፈጠረ መሆኑ ታውቋል። የውያኔ ባለስልጣኖች ለቻይናው ኩባንያ ቀላል ባቡር እንዲሰራ ኮንትራት የሰጡት ጠርቀም ያለ ገንዘብ ለመብላት እንጂ የህዝቡን የመጓጓዣ ችግር ለማቃለል ካለመሆኑም ሌላ የማቋራጫ መንገዶችም ሆነ ሌሎች የግንባታው ክፍሎች ከአደጋ ለመከላከልና የህዝቡን ደህንነት ከመጠበቅ አንጻር ታቅደው የተገነቡ ባለመሆናቸው ከተሰራ ጀምሮ የተከሰቱት በርካታ አደጋዎች በሰው ህይወትና በንብረት ላይ ከፍተኛ ጉዳት አድርሰዋል። የመብራቱም መቆራረጥ ተጓጓዡን ህዝብ ሲያማርር የቆየ መሆኑም የሚታወቅ ነው። ጋዜጠኛ ኤልያስ ገብሩ ላለፉት 5 ወራት ታስሮ ከነበረበት ቦሌ ክፍለ ከተማ ከሚገኘው ፖሊስ ጣቢያ ወደ ማዕከላዊ ምርመራ የተዛወረ መሆኑን ጉዳዩን በቅርብ የተከታተሉ ወገኖች ገለጹ። ማዕከላዊ አሰቃቂ ምርመራ የሚካሄድበት ቦታ በመሆን የሚታወቅ ሲሆን ጋዜጠኛው ወደዚያ የተወሰደው ለከፍተኛ ምርመራ ሳይሆን አይቀርም የሚል ስጋት ፈጥሯል። በተያያዘ ዜና ሰኞ ሚያዝያ 1 ቀን የውያኔ ፍርድ ቤት በጋዜጠኛ ጌታቸው ሽፈራው ላይ ውሳኔ ሳያስተላልፍ ጉዳዩም ለሚያዝያ 2029 ዓመተ ምህረት የተቀጠረ መሆኑን ተገልጿል። ከጥቂት ቀናት በፊት የቆሻሻው ክምር ተደርምሶ ከ200 በላይ የሚገመቱ ዜጎችን ህይወታቸውን ያጡት በረቢ የሚገኘው ቆሼ አሁንም የከተማዋን ቆሻሻ እያስተናገደ መሆኑን አንዳንድ ክፍሎችም እየተነጋገሩበት ነው። ቀደም ብሎ በሰንዳፋ በ15 ሚሊዮን ዶላር ወጪ በፈረንሳይ የኮንስትራክሽን ኩባንያ አማካይነት ተሰርቶ የነበረው የቆሻሻ መጣያ ቦታ በአካባቢው ህዝብ ከፍተኛ መጽና ተቃውሞ ስራውን ማቋረጡ ይታወሳል። ቦታው የእርሻ ቦታና ህዝብ በብዛት የሚኖርበት በመሆኑ ለቆሻሻ መጣያ የማይመች መሆኑና ተቃውሞ ሊነሳበት እንደሚችልም ግልጽ ነበር። የሰንዳፋ የህዝብ ተቃውሞ እስከቀጠለና በሌሎች ቦታዎች ቆሻሻን ለማራገፍ የክልል ባለስልጣኖችና የህዝቡ ይሁንታን የሚጠይቅ እስከሆነ ድረስ የአዲስ አበባ አስተዳደር የከተማውን ቆሻሻ በቆሼ ላይ ከማራገፍ ውጪ ሌላ አማራጭ የለውም እየተባለ ነው። በሊቢያ በኩል ወደ አውሮፓ የሚሄዱ ስደተኞች ለገበያ እየቀረቡ በባርነት እየተሸጡ መሆናቸው የዓለም አቀፉ የስደተኞች ተቋም ገለጸ። በሁኔታው ውስጥ ካለፉ ግለሰቦች የተሰማ መሆኑን የሚገልጸው ተቋም ስደተኞች በባሪያ ገበያ ለአገልግሎት የሚሸጡ መሆናቸውና የእጅ ጥበብ ያላቸው ሰዎች ከፍተኛ ዋጋ እንደሚያወጡ ይገለጻል። ሴቶቹም በቁባትነት ለማገልገል እንደሚሸጡም አብራርቷል። በሊቢያ ውስጥ በተለያዩ ቦታዎች በተለይም በደቡብ ሊቢያ በሚገኙ ከተሞች እነዚህ የባሪያ ገበያዎች መስፋፋታቸው አሳሳቢ በመሆኑ እርምጃ ሊወሰድ ይገባል ማለት ተቋሙ አቋሙን አሳውቋል። የደቡብ አፍሪካ ምክር ቤት የአገሪቱ ፕሬዝዳንት ከስልጣናቸው እንዲወርዱ ለመወሰን የሚሰበሰብ መሆኑን ተነገረ። ዩናይትድ ዲሞክራቲክ ሙቭመንት የተባለው የተቃዋሚ ፓርቲ በምክር ቤት ውስጥ ድምጽ በሚስጥር እንዲሰጥ ለፍርድ ቤቱ ያቀረበው ማመልከቻ በዛሬው ቀን ይታያል ተብሏል። ድምጽ አሰጣጡ በሚስጥር ከሆነ የምክር ቤት አባላት ዓለምንም ተጽኖ የሚያምኑበትን ድምጽ ይሰጣሉ ተብሎ የሚገመት ሲሆን ፍርድ ቤቱ ውሳኔውን ከሰጠ በኋላ ምክር ቤቱ ውይይት ጀምራል ተብሏል። የደቡብ አፍሪካ የቀድሞ ፕሬዝዳንት ሚስተር ኢምቤኬ ባደረጉት ንግግር የምክር ቤት አባላት የህዝቡን ፍላጎት አስቀድመው ድምጽ መስጠት አለባቸው ብለዋል። 400 መቀመጫዎች ባሉት የደቡብ አፍሪካ ምክር ቤት ውስጥ የገዢው ፓርቲ አፍሪካ ብሔራዊ ኮንግረስ 249 መቀመጫዎች እንዳሉ ሲታወቅ ተቃዋሚዎች 50% በላይ ድምጽን ካገኙ ፕሬዝዳንቱ ስልጣናቸውን ሊለቁ ይችላሉ ተብሏል። ማክሰኞ ሚያዝያ 3 ቀን የግብጽ ምክር ቤት ባካሄደው ስብሰባ እሁድ ዕለት በሁለት ከተሞች በክርስቲያኖች ላይ ከደረሰው ግድያ ጋር ተያይዞ የታወጀውን ያስቸኳይ ጊዜ አዋጅ ያጸደቀው መሆኑ ታውቋል። ያስቸኳይ ጊዜ አዋጁ ለሶስት ወራት ያህል የሚቆይ ሲሆን ለጸጥታ ኃይሎች ሙሉ ስልጣንና ኃላፊነት ይሰጣል። የተባበሩት መንግስታት የስደተኞች ጉዳይ ድርጅት በአፍሪካ ቀንድ በናይጄሪያና በየመን ዜጎች በረሃብ ምክንያት በብዛት ሊሞቱ እንደሚችሉ ስጋት አለ በማለት ገልጿል። ተቋሙ በናይጄሪያ፣ በደቡብ ሱዳን፣ በሶማሊያና በየመን ከሚፈለገው የእርዳታ ስራ 3-11% ብቻ የሚሸፍን መሆኑን ገልጿል። በተጠቀሱት ሀገሮች የእርዳታ ስራ ለማሟላት 4.4 ቢሊዮን ዶላር የሚያስፈልግ ሲሆን እስካሁን ድረስ የተሰበሰበው 984 ሚሊዮን ዶላር ብቻ መሆኑን አሳውቋል። ሁኔታው በዚህ ከቀጠለ የበርካታ ዜጎች ህይወት አደጋ ላይ ሊወድቅ እንደሚችል በመግለጽ ተማጽኗል። ለዛሬ ያለን ዜና በዚሁ ተጠናቀቀ።
ሞትና ቅዳሴ ነፍስና ውዳሴ ለማዓት ሆንክና ላስብህ ተነሳው በትዝታህ ግርሻ ውስጤን እያሳሳው ትላንትን ተርፌ አንተ ለኔ ሞተህ ካንተ ሞት ዘለላ አንጓን አስተርፌ ሞትህን ተጽፌ ማህሌት ቆምኩልህ በእንባ ጸናጽል አንተ የኔ አላፊ እኔ ያንተ ቅጽል ትዝ ትለኛለህ የነበረህ ስሜት ከበራሪው ጥይት ልብህ ውስጥ ያደረው የጠበቀው እውነት ትዝ ትለኛለህ ዛሬ አንተ የለህም አንተ ሟች መስዋዕት እኔ ደሞ ቋሚ ልክህን ገጣሚ ለሞትህ ሰዳሪ የቅኔ ዘራፊ አንጓና ምቼትን ለፈሰሰው ደምህ ለነፍስህ ጠላፊ ይኸው ጊዜ ክፉ እኔ ቋሚ ሆኜ አንተን አበው አርጎ ያሳለፍነው ነገር ከደም ስሬ ሰርጎ እምባዬ እየመጣ እልሄ እየመጣ መሃል ላይ ትዝታህ ተንጦ እየወጣ ከግጥምም ግጥም ሞትህን ገጠምኩት የቋሚ ሟች ሁኜ ትዝታህን ኖርኩት የዘጸአት ልጆች ነጻነትን ብለን በንጹህ ልቦና ናፍቀን አዲስ ዘመን ከነአን ልንገባ አስኳላውን ከበን መዝሙር ስናሰማ መምና ጓጉንቸር ቅማልና አንበጣ ፍቅራችን ነበር ጣዳትን የቀጣ የዘጻት ልጆች ንጣነትን ያልን ኮሮጆ ተቀዶ በደም የታጠብን ለዚያች ተቆራፈር ልጆቿ ነበርን ተስፋን የሰነቀን በቀን በጠራራ በጥይት ያለቀን ዘራችን ተቆጥሮ እግርና እጃችን ፍጥኝ ተጠፍሮ በየመታጎሪያው የተወረወርን ልጆቿ ነበርን አሻጋሪው ነብይ ህዝቦቹን ረስቶ ለበርጩማ ጥጃ ባድዋዎች ምድር ጽናቱ ተፈቶ ለያውም ትላንትና በዚያ በጠራራ የፈሰሰው ደምህ ካፈሩ ሳይጠራ የሞትህ ትዝታ ገና ሳያባራ ከምርጫ ዘመቻ ተርቅ አደባባይ ድንኳኑን ሲተክል ተመቃብርህ ላይ እሱን ተከትለህ መሞትህን ሳስብ አጥንቴን ቢበላኝ ልቤ ውስጡ ቢላብ አንተ አፈር ሆነህ ቀየው ላጭበርባሪ ሲሆን ለደላላ እውነትም ሀገሬ የሞተልሽ ቀርቶ የገደለሽ በላ ከማለት በስተቀር ሌላ ምን እላለሁ እንጂማ ለጊዜ አመት ለመቁጠሪያ መቶ አመት አለፈን ባድዋ ስንኮራ
ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
የተደበቀው ማስታወሻ የ1928 1929 ዓመተ ምህረት የኢትዮጵያና ኢጣሊያ ጦርነት መዘክር በዶክተር ሃራልድ ናይስተሮም ተጻፈ ትርጉም በዶክተር ገበየው ተፈሪና ባቶ ደሳለኝ ዓለሙ ሁለተኛ እትም ጥቅምት 2007 አመተ ምህረት ክፍል 13 መከበብ በበጌምድር በራስ ካሳና በልጆቻቸው ባስፋወሰንና በወንዶሰን ላይ ከፍተኛ ጥላቻ ነበር። ምክንያቱም በራስ ወዳድነት የመሰረቱት የግብር ስርዓት ገበሬውን የሚበዘብዝ ነበር። እያንዳንዱ ገበሬ ካመረተው ሰብል አንድ አስረኛውን ዋጋ ለእያንዳንዱ በሬ 2 ማርትሬዛ፣ ለበግ 1 አስረኛ፣ 1 ማርትሬዛ በጎጆ፣ ከዶሮ 1 አስረኛውን፣ ለሰራዊቱ የሚሆን 4 ማርትሬዛ፣ 2 ማርትሬዛ ለፍርድ ቤት፣ ገበያ ላይ ለተሸጡ ማንኛውም ዕቃዎች 1 አስረኛውን ዋጋ። በተጨማሪም ደግሞ ለአገረ ገዢው በድምሩ የሰላሳ ቀን የጉልበት ሥራም ነበረበት። ከዚህ በተጨማሪ ከጠቅላላ ገቢ 1 አስረኛውን ለቤተ ክርስቲያን፣ ብዙ ጊዜ ደግሞ ተጨማሪ ግብር ለማዕከላዊ መንግሥት ይሰበሰብ ነበር። በድምሩ የበጌምድር ገበሬ ከዓመት ገቢው ከ50 እስከ 60 በመቶ ድረስ ይገብር ነበር። በዚህ ሁኔታ እንግዲህ የአሁኑ ገዥ አስፋወሰን ደብረ ታቦር ላለመቆየት ቢወስኑ እንግዳ ነገር አይሆንም። ከእኛ ጋር በመሆን አዲስ አበባ ለመሄድ ወስነዋል። የአገሩ ሰዎች በሚስጥር ወደ ጣሊያኖች ወደ ጎንደር ተወካይ ልከው ጣሊያኖቹን የተቀበሉ መሆኑን ለማረጋገጥ እንደሞከሩ አስፋወሰን ያውቃሉ። ከሌሎች ከተሞች ተለይቶ ደብረ ታቦር በቦምብ ያልተደበደበበት ምክንያትም የሚስጥር መልእክት መሆኑን መረዳት ይቻላል። ሚያዝያ 6 ቀን በጠዋቱ የኔ አለቃ ደጃች አያሌው ከአማቻቸው ጋር በመሆን ከተማውን ጥለው በመውጣት በምስራቅ በኩል የሁለት ኪሎ ሜትር ርቀት ላይ ካምፕ መሰረቱ። እኔ ራሴ ምሽት እስከሚሆን ዘገየው። ምክንያቱም ከጓደኞቼ ከሚስዮናዊዋኑ ጋር እስከ ተቻለ ድረስ አብሬ መቆየት ፈልጌያለሁ። የእነሱን ምክር መቀበል ግን አልፈለግኩም። ምክራቸውም ጣሊያኖቹ እስከሚመጡ ድረስ ከእነሱ ጋር ሆኜ እንድጠብቅ ነበር። የኢትዮጵያ መንግሥት ሠራተኛ ስለሆንኩ ራሴን አሳልፌ ለመስጠት አልወሰንኩም። ከዚህ በተጨማሪ እንዲህ አይነት ነገር ማድረግ ደጃዝማችን መክዳት ነው ብዬ አምናለሁ። ምንም እንኳ ወደፊት ምንም የምረዳቸው ነገር ባይኖር በክፉ ጊዜ ከጎናቸው መቆም የኔ ኃላፊነት ነው ብዬ አስቤያለሁ። ማታው በችኮላ ነው የደረሰው። ስለዚህ ጓደኞቼን ትቼ መሄድ ነበረብኝ። ልቤ እየተጎተተ በቅሎዬ ላይ ተሳፈርኩና ጀርባዬን ላስደሳችሁ የሚስዮን ጣቢያ ሰጠው። ለአጭር ጊዜ በሚስዮኑ ጣቢያ ባሳለፍኩበት ጊዜ የለመድኩትን አኗኗር ጭልፍታ አይቼ ነበር። አሁን ግን እንደገና እየተዘጋብኝ ነው። እንደገና ደረቁ መሬት መኝታዬ ሊሆን ነው። እንደገና አምስት አቶችን እንደ ሹኳ ልጠቀም ነው። እንደገናም ከቅማል ጋር ልንገናኝ ነው። እንግዲህ ይህን መድረሻው ያልታወቀ ያልተቋረጠ የመከራ መንገድ ልቀጥል ነው። ለንደፍተም ቢሆን እይታው ብሩህ ነበር። የማስታውሰው ትዝታ አግኝቻለሁ። ወዳጅነት የሚያሳዩ ሰዎች ትዝታ፣ በሰላም ያሳለፍኳቸው ሰዓቶች፣ ሰላማዊ የነበሩ የማንበቢያ ቀኖች፣ ከሰዎች ጋር ያደረግኩት ተሐድሶ የሚሰጥ ንግግር። ይህ ትዝታ እንግዲህ የሚመጣውን አዲስ ማዕበል ለማሳለፍ ይረዳኛል። ግማሽ መንገድ በጀርባይት ቸነበር ጨለማው መስፈን ሲጀምር በአካባቢያችንና በተለያየ አቅጣጫ የተኩስ ድምጽ መስማት ጀመርኩ። የውሻ ጥርስ የሚባል ማለፊያ ቦታ ላይ ነበር። ከፍታው ላይ ባሉ ሰዎች እንድንቆም ታዘዝን። በቅሎን ሲመራ ከነበረው ወታደር ጋር በመሆን ከኮርቻ ወርጄ ጥይቶች በጎናችን እያፏቹ በተቻለ ፍጥነት መሮጥ ጀመር። ትንሽ 100 ሜትሮች ወደፊት እንደሮጥን ወንዝ አጠገብ ስንደርስ ደጃች አያሌው የሰጡኝን አውቶማቲክ መሳሪያ ጠመድን። የተኩስ ልውውጡ ለደቂቃዎች ቀጠለ። ቆይቶም የተፋጠጡት ከአውቶማቲክ መሳሪያ ጋር ስለነበር ወንበዴዎች ተኩስ በማቆማቸው ደስተኛ ሳይሆኑ አይቀሩም። ከዚያ በኋላ መንገዳችንን ያለምንም ረብሻ መቀጠል ቻል። በሚቀጥለው ቀን በበጌምድር አረንጓዴና ለምለም ነገር ግን ቀዝቃዛና ደጋማ በሆነው ክፍል አቋርጠን መጓዝ ቀጠል። በየቦታው ብዛት ያለው የቀንድ ከብት፣ የበግ፣ የፈረስና የበቅሎ መንጋ አየን። ለመጀመሪያ ጊዜ በኢትዮጵያ በፈረስ የሚያርሱ ገበሬዎች አየሁ። ሌላ ጊዜ በበሬ ነው የሚታረሰው። አመሻሽ ላይ ደጃዝማች አያሌው ከአካባቢው ሰዎች በጣም ቁም ነገር ያለው መልእክት ይዘናል የሚሉ ተወካዮችን ተቀበሉ። በዚያን ጊዜም ግልጽ የሆነው ገበሬዎቹ ደጃች አያሌው በመካከላቸው አልፈው ቢሄዱ ችግር እንደሌለባቸው ነው። ደጃዝማቹ ችግር ላይ እንደሆኑና ንጉሠ ነገሥቱን ለመገናኘት እንደሚሄዱ አውቀዋል። ነገር ግን ደጃዝማች ከራስ ካሳ ልጅ ካስፋውሰን ጋር አብረው እንዳይጓዙ ጠየቁ። ምክንያቱም የራስ ካሳ ልጅ በመሬታቸው አልፈው እንዲሄዱ አልፈለጉም። ሲጨቁኗቸው ስለኖሩ የነሱም ባሲፈስ እንደኖረው ሁሉ ደማቸውን ካላዩ እንደማይረኩ ገለጹ። በጥያቄያችሁ ባልስማማስ ብለው ጠየቁ። ደጃዝማች ምንም አይነት የሰውነት ምልክት ሳያሳዩ መልካም፣ ህዝቡ አማራጭ አለው። ስለዚህ አያሌውም ቢሆኑ የበዳዮቹን ዕጣ ይካፈላሉ። የደጃዝማች ደማቸው ነው የፈላው። ቀጥሎም አስፋወሰን እኔ እስከፈቀድኩ ድረስ አብሮኝ ይሄዳል። እናጠቃለን ብላችሁ ከደፈራችሁ መልአኩ ገብርኤል ይርዳኝ ቤታችሁንና እናንተን አቃጠላችኋለሁ። የመትረየሴ ሳትራት ትሆናላችሁ አሉ። ቅዱስ ገብርኤል የአያሌው ጠባቂ መልአክ ነው። አያሌው ለገብርኤል ከማሉ አለቀለት ማለት ነው። ይህንንም ድፍን ኢትዮጵያ ያውቀዋል። ከገበሬዎችም የመጣ ጥቃት አልነበረም። ከፍታው 4200 ሜትር የሆነው ጉና ተራራ ስንደርስ በብርድ ሰውነታችን ሊረጋ ምንም አልቀረውም። አስፋወሰንም የመረጋጋት ስሜት ተሰማቸው። አዲስ አበባ ቶሎ ለመድረስ ወደ ደቡብ አቅጣጫ ከኛ ተለይተው ሄዱ። ከእሳቸውም ጋር 500 ወንዶችና ሴቶች ነበሩ። በተጨማሪም የኛ የጣሊያን ምርኮኞችና ሌሎች 3 በራስ ካሳ የተማረኩ ወደ ደብረ ታቦር የተላኩ ጣሊያኖችም ነበሩ። እኛ ደግሞ ወደ ምስራቅ አቅጣጫ ወደ ደሴ የሚወስደውን መንገድ ያዝን። መጀመሪያ ደጃች አያሌው የትውልድ ቦታቸውን በጋይንት የሚገኘውን ኤፍራታን ማየት ፈለጉ። እናታቸውንና ወንድማቸውን መጠየቅ ፈልገዋል። ልጃቸው ሳይሰሙ እናትየዋ ከሞቱ መንፈቅ አልፏል። ጋይንት ስንደርስ የደጃዝማች አድማሱ እንግዶች ነበርን። አድማሱ ከወንድማቸው ከአያሌው ጋር የሚያመሳስላቸው ነገር የለም። ተጫዋች ናቸው፣ ወፍራምም ነበሩ። አድማሱን በሕይወታቸው በጣም የሚያስደስታቸው ነገር ጥሩ ምግብ ከጨዋታና ከሳቅ ጋር ተበልቶ የሚመች እረፍት ማድረግና ቀኑን ሙሉ መተኛት ነው። ሌላ የተለየ ባህሪ ካላቸው ደግሞ በቆይታ የሚታይ ነገር ነበር። ለማደሪያ የተሰጠኝ ትልቅ ድንኳን ነበር። በጣራው ላይ ትልቅ ቀይ መስቀል ተስሎበታል። አድማሱን ምን ማለት ነው ብዬ ስጠይቅ ቀይ መስቀል ያስቀባውት ጣሊያኖቹ እንዳይደበድቡት ለማታለል ነው በማለት የጮሌ መልስ ሰጠኝ። ይህንን ማታለል የጀመሩት ራስ ካሳ ናቸው። እሳቸውን ተከትሎ ጦሩም ቀጥሎበታል። ስለዚህ አሉ አድማሱ በረጅሙ እየተነፈሱ፣ ብዙ ሳይቆይ ጣሊያኖቹ ማታለል መሆኑን ማወቅ ይጀምራሉ። በርቀት የመቅደላ ተራራ ይታየናል። ወደ ትልቁ የበሽሎ ወንዝ ለመሄድ እየተዘጋጀን እያለን ደሴ በጣሊያኖች መያዙን የሚገልጽ ዜና አደረሰን። የማይታመን ነገር ነው የመሰለው። ደጃዝማችም እውነት መሆኑን ለማረጋገጥ ሁለት ሰዎች ላኩ። ከአምስት ቀናት በኋላ መልክተኞቹ ተመለሱ። የተወራው ነገር እውነት መሆኑንም አረጋገጡ። እንዲያውም ብዙ ተጨማሪ ወሬ ይዘው መጡ። ጣሊያኖቹ ወደ አዲስ አበባ ለመሄድ ወስነው ወደፊት እየገሰገሱ ነው። የያዟቸው መኪናዎች ብዛት ስላላቸው መቁጠርም አስቸጋሪ ነበር። አሁን ያለን አማራጭ ሁለት ብቻ ነው። ወደ ምዕራብ በኩል ወደ ጎጃም መሄድ፣ አለዚያም ወደ አዲስ አበባ መቀጠል ነው። ወደ አዲስ አበባ መሄዱ ጥሩ ሐሳብ መሰለ። ለማንኛውም ለደህንነት ሲባል ሁለት መልክተኞች ወደ አዲስ አበባ ሄደው ሁኔታውን እንዲያጣሩ ተደረገ። በዚህ ሁኔታ እያለን ውሎ አድሮ መከበባችን ግልጽ ሆኖ ታወቀ። የስማዳ ገበሬዎች በምዕራብና በደቡብ በኩል ተሰባስበዋል። ደፍሮ በመሬታቸው በኩል የሚያልፈውን ማንም ሰው ለመግደል ወስነዋል። አስፋወሰን በብልጠት ሾልከው አምልጠዋል። ገበሬዎችም እንዲህ ያለ ነገር አይደገምም ብለዋል። ሁለቱ የኢትዮጵያ ፓይለቶች፣ የባንኩ ሰራተኞችና አብሮ የነበረው ጦር ለአራት ቀናት ራሳቸውን ተከላክለው ነበር። ሆኖም በመጨረሻው ተገለዋል። ሚያዝያ 21 ቀን ጣሊያኖቹ ደብረታቦር ከተማ ገብተዋል። ከሳምንት በኋላ ደግሞ ያ የምናቀው መሐመድ ኢማም የኤርትራው ገዢ የጋስፓሪኒ መልክተኛ ሆኖ መጣ። ሐሳቡ እንግዲህ ይህን የሚያህል ትልቅ ሰው ደብረታቦር ድረስ በድካም መምጣቱ ለአያሌው ወዳጅነት ተብሎ ስለሆነ መሐመድ ኢማም አያሌው እጃቸውን እንዲሰጡ ሊያሳምናቸው ይችላል ነው። ደጃዝማች ምንም አይነት ተቃውሞ እንዳያደርጉ ምክር ተሰጣቸው። ቢያደርጉ የሚጎዱት እሳቸው ናቸው። ምክንያቱም የኃይለ ሥላሴ መንግሥት የሚባል ነገር የለም። ጋስፓሪኒ ፊርማው ያለበትና ማኅተም በተደረገበት ደብዳቤ አያሌው መልካም አመለካከት ካሳዩ ምንም እንደማይደረጉ ዋስትና ሰጥቷል። የተከበረው የኤርትራው ገዥ ለአያሌው የራስ ማዕረግ ከነሙሉ ጥቅሙ እንዲሰጣቸው ከጣሊያን መንግሥት ሊጠይቅላቸው አስቧል። ደብዳቤውን ካስረከበ በኋላ የተከበረው አስታራቂ ማስታወቅ የፈለገው በግሉ በራሱ በወዳጅነት እንደመጣ እንጂ በጣሊያን መንግሥት እንዳልተላከ ነው። መሐመድ ኢማም በመጣ በሁለተኛው ቀን ወደ አዲስ አበባ ተልከው የነበሩት ሁለቱ ፈጣን መልክተኞች ተመለሱ። እንዴት አድርገው የ300 ኪሎ ሜትር ርቀት በሶስት ቀን ተኩል እንደሸፈኑ ለመግለጽ አስቸጋሪ ነው። እንጦጦ ጋራ ላይ ሆነው አዲስ አበባ በእሳት ሲቃጠል አይተዋል። ዲያብሎስ ከተማውን እያመሰው ነበር። ንጉሡ ወደ ጅቡቲ ሸሽተዋል። ጣሊያኖችም እየተቃረቡ ነበር። መላው አገሩ ቅጥ ያጣ ለመሆኑ በመልክተኞቹ ይታወቃል። ከለበሱት ሱሪ በስተቀር ሁሉም ነገር ተወስዶባቸዋል። ሕይወታቸውም የተረፈው ጠመንጃ ባለመያዛቸውና የነበራቸውን በፈቃደኝነት በመስጠታቸው ነበር። በዚህ ሁኔታ ያለን ጣሊያኖቹ በሚስተር ገበሬዎቹን የሚያስፈራራ ቅስቀሳ ያስደርጉ ነበር። አያሌዎቹን ካሰጠ አውሮፕላኖች እሱ ያለበትን ቦታና አካባቢውን በሙሉ እንደሚደበድቡ ነው። አውሮፕላኖቹ አንድ ቀን ብቅ አሉ። ነገር ግን ቦምብ ሳይሆን ወረቀት ነበር የሚረጩት። አዲስ አበባ መያዙን ተክላላው አገሩ እጅ መስጠቱንና የጣሊያኑ ንጉስ የኢትዮጵያ ንጉስ መሆኑን የሚገልጽ ነበር። በመጨረሻም ደጃዝማች አያሌው ለጣሊያኖች እጃቸውን ለመስጠት ወሰኑ። የወሰኑት ውሳኔ ትክክል ወይም ስህተት ይሆን እኔ ፍርድ መስጠት የምችልበት ሁኔታ አይደለም። ውሳኔው የራሳቸው ነው። እኔ የማውቀው ነገር ቢኖር ደጃዝማቹ ያንን እርምጃ ባይወስዱ ኖሮ አንደኛችንም በሕይወት አንገኝም ነበር። ሌላ አማራጭ አልነበረም። ግንቦት 7 ቀን ደጃዝማች በፍጥነት ወደ ደብረታቦር ተመለሱ። ምክንያቱም ጋስፓሪኒ ለመልሱ ከሁለት ቀን በላይ መጠበቅ እንደማይችል አስታውቆ ስለነበር ነው። እኔ ለጊዜው ከወይዘሮ ማናህሎሽ ጋር በመሆን ኤፍራታ ቆየው። ከሳምንት በኋላ ወይዘሮዋ ባላቸውን ሊከተሉ ነው። ከኔ ምንም ግፊት ሳይኖር ደጃዝማች ጣሊያኖቹ እኔን እንዳይነኩኝ ከጣሊያኑ አገረ ገዥ ቃል ማግኘት ፈልገዋል። ደጃዝማች እኔ በጥይት ተረሽኜ የምገደል ወይም ደግሞ እስር ቤት ውስጥ የሚወረውሩኝ ወይም ሌላ አይነት ስቃይ ያደርሱብኛል ብለው ፈርተዋል። እኔ ዶክተር ነኝ እና ያደረኩት ነገር የለም። ስለዚህ መጨነቅ አያስፈልግም ብዬ ብከራከርም ሊሰሙኝ አልፈለጉም። ምናልባትም ትክክል ነበሩ። ግንቦት 16 ቀን ሁሉም ነገር በጥሩ ሁኔታ ተስተካክሏል የሚል መልእክት ከደጃዝማች ከሰማን በኋላ ወደ ደብረታቦር መመለስ ጀመርን። የጣሊያኑ አገረ ገዥ ለአያሌው የክብር ቃሉን ሰጥቷል። የአያሌው ሐኪም በምንም አይነት ምንም ነገር አይደርስበትም፣ እንዲያውም ድንበር ተሻግሮ እንዲሄድ እንደሚረዱ ነው የተነገረው። በግንቦት ደብረታቦር ከተማ በየቦታው በብዛት ቆመውና እየተንቀሳቀሱ ከሚታዩ የጣሊያን ወታደሮች በስተቀር ከተማው ከዚህ በፊት እንዳየነው ሌላ ለውጥ አልነበረውም። አዲስ ነገር ያየሁት ቢኖር መንገዶችና ገበያዎች በሚስቁና በሚያውካኩ የተለያየ ቀለም ያለው የሐር ቀሚስ በለበሱ ደስተኛ ወጣት ሴቶች ተሞልቷል። ስልጣኔ የጣሊያኖችን እግር ተከትሎ መጥቷል። በተጨማሪም ሰዎች ከዚህ በፊት ያልታየ እፍረት የለሽና ወራዳ ባህሪ ማሳየት ጀምረዋል። በሚቀጥለው ቀን የሁለቱ ጦር ክፍሎች ኃላፊ ወደ ነበረው ሜጀር ኡጎሊኒ ቢሮ ተጠራው። የመጀመሪያ ግንኙነታችን የተፋጠጠ አይነትና ከሜጀሩም በኩል ወዳጅነት የጎደለው ነበር። ከጥቂት ቀናት በኋላ በተለይም በማስተርጎም ከረዳሁት በኋላ በመካከላችን የነበረው ሁኔታ ተሻሻለ። የእሱ አስተርጓሚ የሚረባ አልነበረም። ወደ ቤት ደብዳቤ እንድልክ ረዳኝ። በተጨማሪም ለነበሩት ባለስልጣኖች ወደ አዲስ አበባ እንድጓዝ ስለሚያስፈልገኝ ፈቃድ ቴሌግራም እንድልክ ረዳኝ። ሲጋራዎችም ሰጠኝ። የሲጋራው ነገር የወዳጅነት ይሁን ተራጥራለሁ። ለሶስት ወራት ማጨስ አቁሜ ስለነበር በጣም ጥሩ ስሜት ነበረኝ። ለማንኛውም ከደብረታቦር የመጀመሪያው ሲጋራ ጥሩ ጣዕም ነበረው። የጉዞ ፈቃድ እስኪሰጠኝ በደብረታቦር ያሳለፍኩት 3 ሳምንት የሚሆን አሰልቺ ጊዜ የሜጀር ኡጎሊኒ ጥፋት አልነበረም። ወዳጅና የሚከበር የሰሜናዊ ኢጣሊያ ተወላጅ የሆነው ሰውዬ በሚቻለው አቅም እኔን ለመርዳት ሞክሯል። በስሩ ካሉ መኮንኖችም ጋር ወዳጅነት መስርቼ ነበር። ሁል ጊዜ ከኔ ከሚርቀው ከወጣቱ ዶክተር በስተቀር ሚስዮናውያን ጓደኞቼ ከተማው እንደተያዘ በዚያኑ ቀን ለቀው ሄደዋል። ሁሉንም ነገር ጥለው እንዲሄዱ ተገደው በፍጥነት ወደ ጎንደር ተወስደዋል። ለዚህ ፈጣንና አስገዳጅ ለቆ መሄድ በዚያን ጊዜ የተሰጣቸው ምክንያት አያሌው ከተማውን ስለሚያጠቁ ለደህንነታቸው ሲባል ጎንደር መሄድ ነበረባቸው። ነገር ግን አያሌው እጃቸውን ከሰጡ በኋላ ሚስዮናውያኑ አልተመለሱም። የሚስዮኑ ማዕከልም ለወታደራዊ ሥራ ተወስዷል። ምዕራፍ 23 መበታተን። ደብረታቦር ያለው በመሃልና በመስራቁ የሰሜን ግንባር ክፍል የነበሩ አስተማማኝ ሰዎች አገኘው። ያም ማለት ራስ ካሳና ራስ ሙልጌታ በነበሩባቸው ግንባሮች ነው። ከሰማሁት ሁሉም ነገር የተረዳሁት የሆነውና የተደረገው ነገር በሙሉ እኛ ላይም እንደሆነው ነበር። ለውጥ ቢኖር አሰላለፍና ትብብር እንደኔ ሰዎች ደረጃ አልነበረም። በመጀመሪያ በህዳር ወር ማለት ነው በኢትዮጵያውያን ዘንድ ትኩስ ስሜትና ፍላጎት ስለነበር በመጀመሪያዎቹ ውጊያዎች አስደናቂ ድሎችን ተጎናጽፈው ነበር። ወደ 20 መድፎች፣ ብዛት ያላቸው የአውቶማቲክ መሳሪያዎች፣ ጠመንጃዎችና ጥይቶች በኢትዮጵያውያን እጅ ወድቀዋል። በራስ ካሳ በኩል አድዋን መልሶ መውሰድና በራስ ሙልጌታ በኩል ደግሞ መቀሌን ማስመለስ የጊዜ ጉዳይ ብቻ መስሎ ነበር። በጦሩም በኩል ጣሊያኖች የያዟቸውን ቦታዎች ባጭር ጊዜ ውስጥ ለቀው እንደሚሄዱ ጥርጣሬ አልነበረም። ነገር ግን የጦር ሚኒስትሩ ራስ ሙልጌታ ለሥራው ብቁ አልነበሩም። ታማሚና ሽማግሌም ነበሩ። የመምራት ችሎታም አልነበራቸውም። ስለ ዘመናዊ ጦርነትና ውጊያ ዕውቀቱም አልነበራቸውም። እንደሳቸው ከሆነ ሥራውን ለሌላ ሰው ሰጥተው ወደ ገዳም ቢሄዱ ይቀላቸው ነበር። ግን ሥራው በግድ ነው የተሰጣቸው። ለምን ያገሩ ሰዎች ይህን እንዴት ሊረዱ አልቻሉም? በተለይም ለሥራው ብቁ የሆኑ ሌሎች አዛዦች እያሉ ከአዲስ አበባ የሚመጣው ጥቃት እንዳትፈጽሙ ዝም ብላችሁ ጠብቁ የሚለው ትዕዛዝ ተስማምቷቸዋል። ለሽማግሌው የሚመች አልጋ ላይ ተኝቶ ማደሩ ጥሩ ነገር ነበር። የነበሩት ደህንነቱ የተጠበቀ ባምባራዶን በሚገኝ ዋሻ ነበር። ዋሻው እንደ መኖሪያ ቤት ተደራጅቶ ስለነበር የጎደላቸው ነገር አልነበረም። ይህ አይነቱ ሰላም ለረጅም ጊዜ በቆየ ቁጥር ለራስ ሙሉጌታ ጥሩ ነበር። ያ ግን ከብዙ ወራት በኋላ ጣሊያኖቹ እረፍትና ምቾቱ በቃ እስኪሉ ድረስ ነበር። ከዚያ ግን ተረስቶና ተንቆ የነበረ አንድ ነገር መታወቅ ጀመረ። የወታደሮቹን ስሜት ለመጠበቅ የተደረገ ምንም ነገር አልነበረም። የጠላትን ፕሮፓጋንዳ በተጋነነ ሁኔታ መቀበል ጀምረዋል። ለጦሩ የሚበቃ ቀለብም አልተዘጋጀም። የጦሩ የጤንነት ሁኔታ ጦርነት ለመዋጋትና ለማሸነፍ ወሳኝ ነገር መሆኑም ተረስቷል። በተጨማሪ ደግሞ እውነተኛ ባልሆነ ተስፋና መረጋጋት ስሜት ራሳቸውን ሞልተዋል። ጣሊያኖች እንደዚህ ያለ የኢትዮጵያ ጦር ማጥቃት አይችሉም። ጄኔቫ የሚካሄደው ውይይት ደግሞ ውጤታማ የሆነ ጣሊያንን የማግለል ውሳኔ ይሰጣል። ስለዚህ በጥቂት ሳምንታት ውስጥ አውሮፕላኖቹ ጭጭ ይላሉ፣ ጠላትም ለሰላም ይደራደራል የሚሉ ተስፋዎች ነበሩ። የዚህ ሁሉ ምክንያት ውጤት የማይቀር መከራና ውድቀት አስከተለ። እንግዲህ አንድ ሰው ሽማግሌው ሙሉጌታ ላይ ፍርድ ከመስጠት ዝም ብሎ ቢያማርር ይሻለዋል። ارگتم براسات چو سووچ به چکلو چو اوروموچ اجور کاو سکای کم میدر سبات چو یه درسات چو تا یه تشاره نبر یه راس کسا گدائی اندیکی پیویان فردستتات بطور عزاجد نت کمتا زیرو نبرو و تدر کمهانی لک کسونو بیاگر گلو اشالا چوالیلو نبر پاتا گوات چو گمبار انده نبروت انده راس مولگیتا یه راس انساشنت یلا چوم نبر بتاگر لو تورنت گیزی منم اینت وسانی بگلا چو وسنو اوکو میبالل بساچو فانتا ویم نگوسو الزیام راس سیوم نبر وسانی یمیساتوت کنگاتو جمرو اسکا کلکان درس راس کاسا کچه بلو داویت نبر یمی داگموت بتام آسفل لگینا وسنگو داویش بینورون کوا داویت بمی داگمو برگیزه مربش یر لباچوم بکردسان باعلات کنوچ منم اینت تکامی سرا ای سرام نبر بیورو داگمو نزیخ باعلات بتکتاتای نبر یمی ماتوت بامستنیاو کن، بسابات تنیاو، باسراولت تنیاو، باسرازتای، بهای اند، بهای رات، بهای سابات تننا، بهای زتای نیولالو. سباشی یمی مولاو یه راس کاسا سراویت سنس رات آل نبروم. یک کباویو گرباریو چیز زرفالو، بیتا چو فرسو لما گدوم ایوان نبر. یمات کات ارمجان دایوستو بیت تززوم، بزات یالو یطور کفل مریوچ براساچو انساشنت اتگبو دالو سفروچ یهدو نبر بزو گزیم کطلات گار یگاچو نبر لیلاو یمیبالو دگمو راس کاسا اند ویم هولت بر کمیاوتو وتادر برها بیموت مایت یقلاچو نبر یطورنتو کازنا بمتو شی یمیکوتر بر یازنو کازناو بسمن صحافیوش نبر یمی تبکاو. صحافیوشو لیگلت چو خونونو یمی ساروت یا مالت کلار ویم تلگ گمت یمی ست تووچ انکوا بسمن تیتلیایو مزگبوش لی مسفر نبرابد. عند صحافی که گود دردگمو منم ایند کفیا اید درگم نبر. رهاب بشتا بتلیم فنتات آن نتگمات ی راس کسان سرایت کمان نم سرایت بلای راس جستا سرایت بستکر بات آم نبر یور راو جزی خونو بشی یمی کت تربر بر راس و جلوسوی یال گازر تکم تو نبر بر رو بزوی ترابو سوچن به ممگ لاتام مسوچم ارداتا مستد بچاره نبر و جنبیون یمی شد مگر نبره برگت یه راس کاسا سراوی تود کت اندراس سیومی اله بله همه کاری باینور نورو کدم پلو نبر یمی متاو راس سیوم راس اچو وان نزاج آلم هون اچو یمی اساز زن نگر نو سیوم لم دیال اچو فتان که ما سب چلو تاگارا قررات یمی کبرو نا تو دج یت اور مری نبرو سیوم مری بیهونو نورو که دلشو کس بیته راس کاسا یه تشاره اتت یامتون دنبر گلس نبر راس کاسا به نبرات چو یه منگبگب باهری ولاوی یه میر بطبتون نا که دلش بمونات چو یه تلو نبر یال تطبقه یه تلات مادکات به هیرنیا گفیتن نا به تکانات جکه ببا به مسرک بکل سیمتا ی راس کاسا سرایت به چنین نت نبری تو آگاو گن ملوس میت آل نبرم مکه به بچه مک آرمون سیاو کودگمو یم پای کارم بباتان تجمره کزیم اندراس امرونا اندد جچ جالیو سرایت به تکذی با کل ششت تجمره متانو گن تسمتو یم مای تا وکاینت نبر راب بشتان ندیکام کوست با کل یه سرت تنها سکوکا خیر لای یه تنها تو گفروچ بگون نبگون از چگاری اومدر که اگر سر اندیهای نتو یه مکراب زد باند بوده باند لایسی کسات یه میاسکت لولو تید ማን ነው መገመት የሚችለው? ጥቂት ወታደሮች አስከትለው ራስካሳ በለሪት ጋልበው ማምለጥ ችለዋል። ነገር ግን ሲንገበገቡለት የነበረው ስንት የተራቡና የተቸገሩ ወታደሮች መርዳት የሚችለው ያ ሁሉ ገንዘብ በየመንገዱ ተበትኖ የገበሬዎች ሲሳይ ሆኗል። በንጉሱ የመጨረሻው ውጊያ ጊዜ በሚታየው ድራማ ተስፋ የቆረጡት ሁኔታውን በትክክል ይሁን በዘይተት አሳዛኝ ነው ያሉት ራስዩም በጦርነቱ ከመሳተፍ እንቢ ብለው እንደነበር ይነገራል። ውጊያውን ከፍታ ያለው ቦታ ላይ ሆነው መመልከት ብቻ በቅቷቸዋል። ጦሩ ወደ ኋላ እንዲመለስ ሲደረግ የገበሬዎች ማጥቃትና ሽብር ከፍተኛ ደረጃ ላይ ደረሰ። ፊታውራሪ አዮ የተባሉ ሰው ንጉሱ በነበሩበት ውጊያ ከተካፈሉ በኋላ ከደብረታቦር የሁለት ቀን መንገድ ወደሚሆነው ወደ ትውልድ ቦታቸው ወደ ሰማዳ ሽሽት ጀመሩ። ሰውየውና 300 የሚሆኑት ወታደሮቻቸው እየተዋጉ ነበር ማለፍ የቻሉት። ግን የሰማዳ ድንበር ላይ ሲደርሱ ወደ 1000 የሚሆኑ ገበሬዎች ፊታውራሪውንና ወታደሮቹን ለመዝረፍ ይጠብቁ ነበር። ከቤተ ክርስቲያን ጀርባ መሽገው ከተቀመጡ በኋላ ፊታውራሪ ለገበሬዎቹ መልእክት ላኩ። ማንነታቸውን ገልጸው ወደ ትውልድ ቦታቸው ያለምንም ችግር እንዲያልፉ ጠየቁ። የተሰጠው መልስ ግን ፊታውራሪውና ወታደሮቹ ከለበሱት ሱሪና ሸማ በስተቀር ጠመንጃና ጥይት ሆነ ሁሉንም ነገር እንዲያስረክቡ ነበር። አዮ ለማስረከብ ሳይስማሙ ሲቀሩ ገበሬዎቹ ማጥቃት ጀመሩ። ፊታውራሪ በያዟቸው ጠመንጃዎችና ከውጊያ በማረኩት ሁለት አውቶማቲክ መሳሪያዎች መልስ መስጠት ጀመሩ። ከቤተ ክርስቲያኑ ፊት ለፊት በሜዳው ላይ ኃይለኛ ውጊያ ከተካሄደ በኋላ ገበሬዎቹ መንገድ መልቀቅ ጀመሩ። 600 የሚሆኑ ሰዎቻቸው ከሞቱ በኋላ የአገራቸውን ሰዎች ለመርዳት ፈቃደኛ ሆኑ። ጦሩ ከተበተነ በኋላ እንደዚህ አይነቱ አጋጣሚ እንግዳም አልነበረም። ስለ ኢትዮጵያውያን የሰማሁትን የጀግንነት የድፍረትና ሞት አይፈሪነት ብጽፍ በብዙ አስገራሚ ይዘቶች ብዙ መጻሕፍት ይሞላሉ። በጣም አስተማማኝ የሆኑ ጥቂት ምሳሌዎችን መጥቀስ እፈልጋለሁ። በራስ ሙልጌታ ሰራዊት ስር የነበሩ የከምባታ ተወላጅ ወታደሮች ቡድን በመቀሌ ባለው የጣሊያኖች ካምፕ ጎን በሚገኝ ዋሻ ብዙ ቀለብና ሌላም ንብረት ጨምሮ እንደሚገኝ ይሰማሉ። ካዛዣቸው ፈቃድ ሳይጠይቁ በሌሊት ሾልከው በመውጣት የኪሎሜትሮች ርቀት ያለውን ሜዳ ያቋርጣሉ። ሜዳው በጣሊያኖች ባውዛ መብራት በየጊዜው ይፈተሻል። ሆኖም መብራቱ ሲመጣ ወደ መሬት ተወርውረው ልጥፍ በማለት ሳይንቀሳቀሱ መብራቱን ማሳለፍ ለእነዚህ ሰውነታቸው ቀላል ለሆኑ ሰዎች እንደ ጨዋታ ነበር። መጥፎ ነገር ሌሊቱ ባለበት አልቆየም። የከምባታ ወታደሮች ከጦር ካምፑ ሲደርሱ የንጋት ኮከብ መውጣት ጀመረች። ሲያዳምጡ ምንም ድምፅ የለም። ከፊት ለፊታቸው ግን ባለሾህ የሽቦ አጥር ነበር። ምንም የያዙት መቁረጫ መሳሪያ ስላልነበራቸው አጥሩ ለነሱ የሚጣስ ሆኖ አልተገኘም። ለትንሽ ሰከንዶች ግራ መጋባት ተፈጠረ። ከዛም በሹክሹክታ ለአጭር ጊዜ ውይይት ከተደረገ በኋላ ድምፅ የሌለው በመቶዎች የሚቆጠሩ እጆች መሬቱን መጫር ጀመሩ። በአጋጣሚ መሬቱም ቀለል ያለ ነበር። ብዙ ጊዜ ሳይወስድ ሁሉም ከሽቦ አጥር ስር በቆፈሩት መሬት በኩል እየተሳቡ አለፉ። ጠመንጃቸውን ትከሻቸው ላይ አድርገው ጩቤዎቻቸውን በጥርሶቻቸው ነክሰው ይዘው እየተሳቡ ጋራውን መውጣት ቀጠሉ። ጋራው ላይ ዋሻዎች በረድፍ ሜትሮች ከፍታ ባለው ጉብታ ላይ ይታያሉ። አንዱ ባንዱ ላይ እየተረማመዱ የሰው መሰላል ላይ በመውጣት በያዟቸው ጩቤዎች ጠባቂዎቹን ጭጭ አደረጉ። ዋሻዎች ውስጥ ያለውን ለማየትና የሚመረጠውን ለመምረጥ እሳት አበሩ። በመጨረሻም ከባድ ከረጢቶችን ይዘው ወጡ። ዱቄት፣ ስኳር፣ ዘይት በጠርሙስ፣ ጥይቶች፣ ካኪ ዩኒፎርም፣ ሌሎችም ብዙ ነገሮች ይዘዋል። በትከሻቸው ደግሞ 3 ወይ 4 ጠመንጃዎችን ተሸክመዋል። ነገር ግን የቀን ብርሃን ወጥቷል። የተዘረፈው ንብረት ቀርቶ ራስን ማዳን ከተፈለገ ወጥቶ በሜዳው በኩል መሄድ የማይታሰብ ነገር ነው። ያለው አማራጭ ሌሊቱ እስኪመጣ መጠበቅ ነው። ከዋሻዎቹ ወደ ጦር ካምፑ የሚወስደውን ትንሽ መንገድ ለአንድ ቀን ዘንግተው መያዝ ይችላሉ። ውሃ ለማግኘት ግን ምንም እድል የለም። ነገር ግን ስለዛ ምን አስጨነቃቸው? ውሎውን ብዙ የጠላት ጥቃቶችን መቋቋም ነበረባቸው። ከአውሮፕላኖቹ የሚተከሰው አውቶማቲክ መሳሪያ ጥይቶች አረበረበባቸው። እነሱ ግን በከረጢት ከተሞሉት ዱቄት ጀርባ ስለመሸጉ ግድም አልሰጣቸውም። መምሸት ሲጀምር ጋራው በነጭ ዱቄት ተሞልቷል። ከሰዓት በኋላ ሲሆን አጥቂዎቹ አቆሙ። የታሰበው ሰዎቹን በረሃብና በውሃ ጥም የግድ እንዲወጡ ማድረግ ነው። በመጨረሻም የከምባታ ተወላጆቹ የናፈቁት ሌሊት ሲመጣ የጣሊያኖች ባውዛ መብራት ሰዎቹ በመጡበት መንገድ በኩል ያለማቋረጥ ይበራ ጀመር። እንደዛም ሆኖ እጃቸውን አልሰጡም። በጸጥታ መሬት ለመሬት እየተሳቡ በመጡበት ሳይሆን በጋራው በሌላ በኩል መብራት አልፎ አልፎ በሚበራበት ቦታ መሄድ ጀመሩ። ትላንትና ማታ እንዳደረጉት ሁሉ በአጥሩ ስር ቆፍረው መሽሎክ ጀመሩ። የመጨረሻው ሰው በአጥሩ ስር ሾልኮ እንደጨረሰ ተነቃባቸው። ወዲያውኑ ጫካው በእንቅስቃሴዎች ተሞላ። ጠመንጃዎች፣ አውቶማቲክ መሳሪያዎች ይተኩሱባቸው ጀመር። መድፉም አልቀረም። ነገር ግን ድምጽ እንጂ ትንሽ ጉዳት ነው የሚያደርሰው። ሰዎችም ነፍሴን አውጪኝ ብለው በሜዳው ተበታትነው መሮጥ ቀጠሉ። ወዲያውኑ ከጠመንጃ ተኩስ ርቀት ውጭ ሆኑ። ራሳቸውንና የዘረፉትን ማዳን ቻሉ። ለነሱ የተዘረፈው ነገር የህይወት ያህል ጠቃሚ ነበር። 10 ሰዎች ወደ ኋላ ቀርተዋል። ስንት ሰው ይቁሰል፣ ስንት ሰው ይሙት፣ ማንም የሚያውቅ ሰው የለም። ጦርነቱ እንደተጀመረ የደጃዝማች አያሌው ወንድም ደጃዝማች አድማሱ የጣሊያኖች ጓደኛ ናቸው፣ አገራቸውንም ለመክዳት ከጣሊያኖች ጋር እቅድ አላቸው ተብለው ተከሰው በንጉሱ ትዕዛዝ ለብዙ ሳምንታት እንዲታሰሩ ተደርገው ነበር። ሆኖም ምንም ማስረጃ ስላልተገኘ በነጻ ተለቀቁ። ይህንን የሐሰት ክስ መሆኑን ለማስመስከር አድማሱ ለአባት አገራቸውና ለንጉሱ ታማኝነታቸውን የሚያሳዩበት አጋጣሚ እየጠበቁ ነበር። ነገር ግን ከመጀመሪያውም ለክሱ ምክንያት የሆኑት ራስ ካሳ የአድማሱን የእጁ ግዛት ይመኙ ስለነበር አድማሱ ስማቸውን ለማደስ የሚፈልጉበትን አጋጣሚ ሁሉ ይከለክሏቸው ነበር። እንዲህም ሆነ። አንድ ትንሽ የሆነ የጣሊያኖች ካምፕ ሁልጊዜ ኢትዮጵያውያን ላይ በርቀት እየተኮሰ ያስቸግር ነበር። ይህን የመድፍ ተኩስ በብዛት የሚቀበለውም የአድማሱ ሰራዊት ነበር። ስለዚህ አድማሱ የጣሊያኑን ምሽግ ጥሰው ለመግባት ራስ ካሳን ደጋግመው ፈቃድ ጠይቀው ነበር። ራስ ካሳ ግን የሰው ሕይወት ቢጠፋ የሚሰጠው ጥቅም የለም በማለት ከለከሏቸው። ደጃዝማች አድማሱ ራሳቸው ወሰኑና አንድ ቀን በንጋቱ ላይ 1000 የሚሆነውን ሰራዊታቸውን እንዲያጠቃ ትዕዛዝ ሰጡ። ራሳቸውም ቢሆን በጣሊያን የተሰራ አውቶማቲክ መሳሪያ ሲተኩሱ ዋሉ። እኩለ ቀን ሲሆን ተራ በተራ ያደረጉት የማጥቃት ሙከራ አልሰራም። ራሳቸው አድማሱ በመሳሪያው ግለት ምክንያት እጃቸው ውሃ መቋጠር ሲጀምር አጥቂዎቹ ጥቃቱን የማቆም አዝማሚያ ላይ ነበሩ። ራስ ካሳ ውጊያው ትርፍ የለውም ብለው ነው ያሰቡት። ያውም አጠገባቸው ያሉ ሰዎቻቸው ተጨማሪ ኃይል ለርዳታን ትላክ ቢወተውቷቸው ሰዎቹ በሽዎች የሚቆጠሩ ወገኖቻቸውን ለመርዳት ዝግጁ ነበሩ። አይሆንም ራስ የፈለጉት ጠቅላላው አጥቂ ጦር ካዛጁ ጋር እንዲደመሰሱ ነው። አድማሱ የራስ ካሳን ትዕዛዝ መጣስ ማለት ምን ማለት እንደሆነ ማወቅ አለበት። ያም ሆኖ ልጃዝማች አድማሱ ማቆም አልፈለጉም። ተስፋ በሌለው ሁኔታ ይመጣል ተብሎ ሲጠበቅ የነበረው ተጨማሪ ኃይል አለመምጣቱን ሲያዩ የእጁ ጎበዞች ሰዎቻቸውን ለመጨረሻ ጊዜ ለማጥቃት እንዲሞክሩ ያበረታቱ ጀመር። ተሳካላቸው። ልክ ከቀኑ 9 ሰዓት ከመሆኑ በፊት የመጀመሪያው የኢትዮጵያ ሰራዊት የካምፑን አጥር ጥሶ ገባ። የጨበጣ ውጊያ ነበር። አንድ የበታች መኮንን 20 የሚሆኑ ወታደሮችን ይዞ እየተኮሰ ያስቸገረውን አንድ መድፍ ለመውሰድ ወስኗል። መድፉ በጥሩ የተጠበቀ ቦታ ነበር። መኮንኑ ሰዎቹን ሰበሰበና ከሁለት ቦታ ከፍሎ በጎን በጎን ካሰለፈ በኋላ ራሱን በመካከል አደረገ። አሁን እኔ ፊት ለፊት ወደ መድፉ አፈመስሮት እናንተ በጎን እንድታጠቁ፣ አትፍሩ፣ የሚተኮሰውን ጥይት እኔ እቀበለዋለሁ። ያን ትዕዛዝ ከሰጠ በኋላ ቀጥታ ወደ መድፉ አፈሙስ ፊት ለፊት ሮጠ። መድፉም ለተኩስ ተዘጋጅቶ ስለነበር ተተኮሰ። ሌሎቹ ወታደሮች እየጮሁ ወደፊት በመሮጥ መድፉን ሲተኩሱ የነበሩትን 6 የጣሊያን ወታደሮች ጭጭ አደረጓቸው። ነገር ግን ኢትዮጵያዊው መኮንን አዛዣቸው ላይመለስ ለዘላለም ሄደ። ጠቅላላ ፕሮግራማችን በዚሁ ተጠናቀቃል። ይህንኑ ፕሮግራም ነገ ጠዋት ከአንድ እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ደህና አምሹ።